ዛሬ ምሽት አብራችሁን ከቆያችሁ ቀጣዮቹ ጉዳዮች ይቀርባሉ።
ከምሩ ብቻ ይሄን ከምናረክ ባለውለታው ነው ያገር ባለውለታው ነው አባቶች በቀን አንድ ቅሳችን እንኳን ሼር በማረክ ተብሎ ወደ ፉድ ባንክ እንደተዞሮ ሳማ አብዳት አባቶች መርዳት በየቤቱ አስይዛይዞ መጠየቅ በየወሩ ማለት ነው።
የሰማነው ኢዮብ አርገው ነው። አረጋውያንን ለማገዝ የተቋቋመ የኢትዮጵያ አባቶች በጎ አድራጎት ድርጅት መስራች ነው። መሳላ አባቶች ስለተሰኘው የድርጅቱ አዲስ ዘመቻ ቆይት ቢያጫውተናል። ከዚህ በተጨማሪ ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታም ዝዩ ይመራለው። ንጉሥ ታምሬ ደግሞ የድምጽና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ኤደን ገረመው
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል? ዓለም አቀፍ የረድኤት ተቋማት ሩሲያ ዩክሬንን መውረሯን ተከትሎ የሚደረጉ ድጋፎች በሙሉ በአፍሪካና በመሐከለኛው ምስራቅ እንዲሁም በሌሎች የዓለም ክፍሎች ያለውን አጣዳፊ የሰብአዊ ፍላጎት ላይ የተጣጣነ ተደራሽነት እንዳይኖር አድርጓል አሉ። እጅግ የሰፋ የስደተኞች ቀውስ መኖሩንም የዓለም አቀፍ የረድኤት ተቋም የሆነው ሴቭ ዘ ቺልድረን ባለስልጣን አስታውቋል። ዋሽንግተን ዲሲ የሚገኘው የሰብአዊ ምላሽ ባልደረባ የሆኑት ግሪጎሪ ራም ለሴቭ ዘ ቺልድረንም ሆነ ለሌሎች መንግስታዊ ላልሆኑ ዓለም አቀፍ ተቋማት እንዲሁም ለመንግስታቱ ድርጅት ከዩናይትድ ስቴትስ መንግስት የሚመጣው የገንዘብ ድጋፍና ትብብር እጅግ ሰፊና ለየት ያለ መሆኑን ገልጸው ነገር ግን እጅግ ብዙ ቀውሶች እየተዘነጉ ነው ብለዋል። አያይዘውም በአሁን ሰዓት ዓለም በግጭት ባየር ንብረት ለውጥ እና በኮቪድ ውስጥ ጥናት ይሁንና ለሱዳን፣ ለምስራቃዊ ኮንጎ፣ የመንና በሳህል ቀጠናዎች ውስጥ ልክ በዩክሬን እንዳሉት ሁሉ በተመሳሳይ መልኩ ህጻናት እየተሰቃዩ ቢሆንም ትኩረቱን ግን ወደዚህ መመለስ አልተቻለም ብለዋል። ሰባት የፖሊስ አባላትና አራት ወታደሮች ማክሰኞ ዕለት በተደረጉ ሁለት የተለያዩ ጥቃቶች ኒጀርን ከቡርኪና ፋሶ እንዲሁም ከሊቢያ በሚያዋስነው ድንበር ላይ ተገደሉ። የኒጀር የሀገር ውስጥ ሚኒስቴር በሰሜናዊ የሀገሪቱ በርሃማ አካባቢ ባልታወቁ ታጣቂ ሽፍቶች ጥቃቱ መፈጸሙን አስታውቋል። ፔታኮሎ በተሰኘው አካባቢ ውስጥ ሰባት የፖሊስ ኃላፊዎች ሲሞቱ 10 ደግሞ ተጎድተዋል። በተመሳሳይ አራቱም እጅግ አስጊ በሆነ ሁኔታ ውስጥ ይገኛሉ ሲል አጃንስ ፍራንስ ፕሬስ ዘግቧል። የአውሮፓ ህብረት መንግስታት ምንም እንኳን የተከለከለ ቢሆንም ለሩሲያ ባለፈው አመት 10 ሚሊዮን ዩሮ የሚያወጣ መሳሪያዎችን የላኩ ሲሆን ይህን የሽያጭ አማራጭ ክፍተት ማገዳቸውን አስታወቁ። የህብረቱ አባል ሀገራት ባለፈው አመት ለሩሲያ 42.3 ሚሊዮን ዶላር ዋጋ ያለው ጥይቶችን የሸጡ መሆኑን የአውሮፓ ህብረት ኮሚሽን የቅርብ ጊዜ መረጃዎች አመላክቷል። ባለፈው አመት የተደረገ ያጭም እንደ አውሮፓና ቆጣጣር በ2020 ከነበረው በ50% መጨመሩን ኮሚሽኑ አስታውቋል። የአውሮፓ ህብረት አባል ሀገራት እንደ አውሮፓና ቆጣጣር በሐምሌ 2014 ዓ.ም ሩሲያ በጉልበት ክሬሚያን የራሷ ሀገር ማድረጓን ተከትሎ መሳሪያ ሽያጭን የሚከለክል ውለታ መፈራረማቸው ይታወሳል። ይሁንና ባለፉት አመታት ፈረንሳይና ጀርመን የሩሲያ ከፍተኛ የመሳሪያ ሽያጭ አቅራቢዎች ሆነው ቆይቷል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀደመው ዘገባ እንሻገር። በወጣትነቱ ያጣው አባቱን በመልካም ሁኔታ ለማስተብ የኢትዮጵያ አባቶች ቀን የተሰኘ ልዩ መርሃ ግብር ጀመረው ኢዮብ አርጋው ያጀምሩ አሁን ላይ ወደ በጎ አድራጎት ድርጅትነት አድጓል። ድርጅቱ በተለያዩ ምክንያቶች ለችግር የተጋለጡ አረጋውያንን ለመርዳት እየተንቀሳቀሰ ይገኛል። በቅርቡ ደግሞ መሳላ አባት የተሰኘ ዘመቻ ጀምሯል። ስለ ዘመቻውና ስለ ድርጅቱ እንቅስቃሴ የበለጠ ለማወቅ አመሻሹን ኢዮብን በስልክ መስመር አግኝተነዋል።
የኢትዮጵያ አባቶች ቀን በሚል ነበረ 2003 ላይ የተቋቋመው። በአባቴ ምክንያት ነበር ይሄን ፕሮግራም የተጀመረው። ከዛ ደግሞ ወደ ሀገር ሲመጣ ደግሞ ተቀየረና ግንቦት 15 የአባቶች ቀን ይከበራል። በኢትዮጵያ ደረጃ እናከብራለን። ለ14ኛ ዓመት ነው እያከበርን ያለ ነው። አሁን ግንቦት 15 የሚከበርበትን ደግሞ የኢትዮጵያ አባቶች ቀን የበጎ አድራጎት ድርጅት ከዛ በኋላ ነው እሱም የተፈጠረው። እሱ የመጣው በየአመቱ ነበረ ግንቦት 15ን የአባቶች ቀን የምናከብረው የነበረው። ከዛ አመት ተጠብቀን ብቻ ይሄን ከምናረክ ባለውለታው ነው ያገር ባለውለታው ነው አባቶች በቀን አንድ ይብሳችን እንኳን ሼር በማረክ ተብሎ ወደ ፉድ ባንክ እንደተዞሮ ምሳ ማብላት፣ አባቶች መርዳት፣ በየቤቱ አስቤዛ ይዞ መጠየቅ በየወሩ ማለት ነው። ከእኛም ከሌላ ሰዎች እያስተባበርን እንደዛ ማድረግ ጀመርን። ከሺ አሁን ከኮሮና በኋላ ነው ወደ ኤንጂኦ የዞረው ማለት ነው።
ዘለግ ያለ ጊዜ ነው። በ14 ዓመታት ውስጥ የተለያዩ ስራዎችን ስትሰሩ ቆይታችኋል። የዓመታቱን ጉዞ እስቲ ባጭሩ ንገረን። ከምን ተነሳችሁ? ምን ላይ ደረሳችሁ በአሁኑ ሰዓት?
እሺ፣ አሁን መጀመሪያ በፊት የነበረው እንዳልከው 10 አባቶች ለአገር ባሉ ለታዩን አባቶች ይመረጣሉ። ለነሱ እውቅና መስጠት፣ ጋቢ ማልበስ፣ እግራቸውን ማጠብ፣ ለነሱ መመረቅ፣ አገርንም እንዲመርቁ ማድረግ ነበረ። ሁለት ልጁ ከነሱ እንዲማር ነበር። እንደዚህ ያደረገ 8 ዓመት ሙሉ ተጓዘ። ከዛ ደግሞ 9 ሙክል ላይ እየዞረ የክልል አባቶች የተመረጡ ልክ እንደዚህ የሚደረገው ስነስርዓት ይካሄድ ነበረ በየክልሎች ላይ ማለት ነው። ከአዲስ አበባ ውጭ ወጥተን ባህር ዳር፣ አፋር፣ ሁሉም ጋር ማለት ነው። 9 ክልል ላይ አዳርሰናል የአባቶች ቀን እንዲከበር። አሁን በአፍሪካ ምስራቅ አፍሪካ ደረጃ ያሉት እንቅስቃሴ እያደረግን ነው። አሁን አገር ላይ ያለው አንዳንድ ችግሮች ሲፈጠር የቆሙ ከዛ በኋላ ደግሞ ወደ ኤንጂኦ ወደ ፉድ ባንኩ ደግሞ ሲመጣ በትልቁ ይዘን አሁን ሰው ምንድነው የሚያደርገው አስቤዛውን ሼር እንዲያደርገን እኛ ደግሞ ወደ ምግብ እየቀለን እነዚህ የሚረዱ አካላትን በየቤቱ ሄደው በየቤቱ እዛው ደግሞ በስሎ የሚሰጣቸው ደግሞ በስሎ የሚሰጣቸው መኖሪያ ቤት ያላቸው አስቤዛ እያደረግን ይህን ብናደርግ የነበረው እና አሁን በመሀል በቃ ከመንግስት ጋርም በመነጋገር ቦታ የሚፈቀድልን ምናምን ነበረ። አሁን ከለውጡ በኋላ ደግሞ ጭራሽ ሀሳቦቹ ወደ ሌላ መንገድ እየሄዱ ዝም ብለን በግል እያደረግን ያለ ነው።
እናንተ ወጣቶች ናችሁ፣ በእድሜ ከፍ ያሉትን አረጋውያንን በዚህ ሁኔታ ማገዛችሁ ያለው ጠቀሜታ ምንድን ነው ብላችሁ ታስባላችሁ?
እነዚህ አረጋኖች ማለት የአገር ባለውለታ ናቸው። የእውነትም ከሆነ ጥበቃም የሆኑ ፕሮፌሰርም የሆኑ አገርን እኛ አሁን እስካለንችበት ደረጃ እስክደርስ ጠብቆ ያቆዩልን ናቸው። እነሱ ጋር ሁሌ በትውልዱ እያዘኑ ይሄ ትውልድ እየተባለን ነው እኛ የሚያደግ ነው። ለምን ምንም አይነት ግብረ መልስ ከወጣቱም ስላላገኙ ማለት ነው። አሁን ግን በትንሽ እኛ ጋር ባየነው ነገር ምንድን ነው ምንም ይስሩ ምንም ያርጉ ምንም ጥሩ ይስሩ መጥፎም እዚህ ደርሰዋል እና ለእነሱ ባለን አጋጣሚ ሀሳባቸውን ሼር በማድረግ እነሱ ሬድን ቁጭ ብለን ታሪካቸውን በመስማት አሁን ሁለት ፕሮጀክት ፕሮግራማችንን ያሳለፍነው እንደሆን ለእነሱ ጆሮ እንስጣቸው እዚህ ቁጭ ብሎ ታሪክን እነስማት እንዲሰራው እንዲያደረግኩኝ እንዲሆን የሚል ጆሮአችንን ብቻ እናውሳቸው ሌላው ቀርቶብን ማለት ነው። ምንረዳቸውም እናደርጋላቸው ቀርቶ ተብሎ ያንን ሙሉ አድርገናል። ግን ፋይዳው ብዙ ምንድን ነው? ተስፋ እንዲኖራቸው ማለት በቃ ሰው ያቀኛ ለካ እንደዚህ ያደረጉት ነገር ጥሩ እንዲሆን። አሁን ለወጣቱ ደግሞ ልክ መልካም ማድረግ ደግሞ ነገም እኛ ደግሞ የነሱን ቦታ እንይዛለን። እግዚአብሔር ዝም ከሰጠን እና ሲሰጠን ዳንስ በሰራነው ክሰው ሲያከብረን ሲያውቀን ሌላ የተሻለ ነገር ይፈጠራል በሚል ነው። እነሱ ላይ የሚያየነው ተስፋ በጣም ደስ የሚል ነው።
በየአመቱ በተለያዩ መርሆች የተለያዩ የበጎ አድራጎት እንቅስቃሴዎችን ታደርጋላችሁ። ዘንድሮም እንግዲህ አንድ ዘመቻ ጀምራችኋል። የዘመቻውን ይዘትና አላማ እስቲ ባጭሩ ንገረን። ቀደም ብለህ በእርግጥ ነካክተኸዋል፣ አሁን ደግሞ አብራርተህ ንገረን እስቲ ምንድን ነው አላማውና ግቡ?
እሺ፣ አሁን ዘንድሮ ብቻ አይደለም ቀደም ነው የተጀመረው። ምሳይል ለአባት የሚል ፕሮጀክት አለ እና በቀን እኛ 3 ጊዜ እንበላለን። አንዱን ደግሞ ተቸግረው በየጎዳና ለሚዞሩ አባቶች ምሳችን ብናካፍል የሚል አላማ ነው ያለው። እሱ የምናደርገው ራሳችን ከምንሰራው ስራ ላይ አንዳንድ ምሳ ሼር በማድረግ ነው የተጀመረው። አሁን በቀን 100 ሰው እናበላለን። ምሳ እናበላ ለአንዱ ምሳ 65 ብር ነው። በኬካ ወይ ቃ ተደርጎ በጣም ተዘጋጅቶ ትኩስ ምግብ ነው በየቀኑ የሚበላው። አሁን 2 ወር ሆኗል። ልክ ጾሙ ሲገባ በቋሚነት ማለት እናደርጋለን። ቤተክርስቲያንም ላሉት እዚሁም ደግሞ እዛው እኔ ቢሮ በር ላይ ነው ይህን ነገር የምናከናውነው። በዓል ሲኖር ደግሞ እነሱም ወደ ማስፈሰግ አንዳንድ ነገር ጓደኞች ቅርብ ያሉትንም ነገር ቤተሰቦችንም እያስቸገረ በዓልን ደግሞ በማስፈሰግ ለሰውም ደግሞ ክፍት ለማድረግ አሁን በአሁኑ ግንቦት 15 የኢትዮጵያ አባቶች ቀን ይከበራል። እሱ የሚከበረው አሁን በሚቄዶኒያ ሲከበር የዛሬ ዓመት አሁን ሲከበር 200 ጋቢ ለአባቶች ብለን ነበረ። አሁን ደግሞ 1000 ጋቢ እና 1000 ምግብ ለአባቶች በአንድ ቀን ያንን ክፍሉን ለማድረግ ነው ዝግጅት ያደረግነው። ለዛም ይሄ የተለቀቀው እንጂ ይሄ በየቀኑ የምናደርጋቸው ነገሮች ናቸው።
ምን አይነት ተግዳሮቶች ገጠሟችሁ በእስካሁኑ ጉዟችሁ? በምን መልክስ ለመፍታት እየጣራችሁ ነው?
አሁን ያሉት ችግሮች ብዙ ነገሮቹ ብዙ ችግሮቹ ከመንግስት ነው እኛ እየገጠመ አንደኛ ሀሳብም ራሱ ማለት እኛ የኢትዮጵያ ምግብ ባንክ ብለን ወይ ፉድ ባንክ ብለን ቦታ እንዲሰጠን ጠይቀናል። እንደገና ደግሞ ሌላ ስመት እንትን ካልተባለ ቢጂአይ ደግሞ እዛ ቦታ ላይ ሙሉ ኪሉን እንሰራላቸዋለን ተባለ። በመኪና የሚንቀሳቀሱ አሁን ሸገር ዳቦ ተብሎ የተጀመረ ፕሮጀክት አለ። የኛ ፕሮጀክት ነበር። ናፍሳቶ ቢስላይ እነዛ ባሶች ላይ አገልግሎት መስጠቱ ባሶች ላይ ቲቺንግ ያደረግናቸው በየክፍለ ከተማው ለማድረግ እቅድዘን ብዙ ነገር ጨርሰን ነበር። ከመንግስት ጋር እየሰራን ነበር። አሁን ሲመጡ ደግሞ ያለስ ነገር ቀይረው ከልክለው እነሱም እንዳንሰራ ተደረገን። ወደ ሸገር ዳቦ እንደገና እነሱ ወሰዱት። ህብረተሰቡ ላይ አወድነስ መፍጠር ነው እንጂ ሰው የመርዳት ችግር የለበትም። ግን ኦርጋናይዝ ማድረግ ሰው ብቻ ነው የሚፈልገው። አሁን አዲስ አበባ ላይም ካለ ማለት ነው። ምግብ ባንክ የሚለውንም ደግሞ እነሱ ወሰዱት እና አሁን ደግሞ ወደ ክፍለ ከተማ ወሰዱ። ጥሩ ነው ማለት ሀሳቡንም ከከሌ ምናምን ተብሎ ማለት አሁን በፊትም ተረት ሲነገር አባባ ገብረአና እንዳሉት ይባላል። አሁን እንደዛ ክሬዲት ቢሰጡ ባሰጡ ችግር የለው። ዋናው በእኛ ምክንያት ሆኖ የሆኑ ሰዎች እኛ 1000 ሰው ልናበላ ስንነት በመንግስት አቅም 20000 ሰው ማብላት ከቻሉ ነው ተጠቃሚ ነን እኛ። ዞሮ ዞሮ የተቸገረው ሰው እንዲጠቀም ነው። ሌላ ምንም አላማ ስላሌለው ማለት ነው። እና ይሄ ችግሮች ሆኑብናል። አሁንም ድረስ ማለት ነው። አሁን በር ቢሮ በር ላይ ነው አሁንም ማበላው ቦታ ስለተከለከልን ማለት ነው። ጠዋት 4 ሰዓት ላይ ካርድ እንሰጣቸዋለን። እሷ መግቢያ ካርድ አለች። እሱን ሰጣቸዋለን ይሄዳሉ። ልክ 6 ሰዓት ላይ መጥተው ያችን ካርድ እየሰጡ ምግብ ይወስዳሉ ማለት ነው። አሁን ቦታ ብትልም በሌላ ብቻ ችግር ነው እና ከነሱ ጋር አሁን መቀራረቡ ማንችልበት ደረጃ ላይ ስለደረሰ አሁን በራሳችን ከሚቀር በመሀል እኛ አለመግባባት ሊጎዳው ምስኪኑ ነው እና እሱን ትተን እኛ ከነሱ ጋር መትሻለሁ። እንደገና ደግሞ በየቤተክርስቲያን የሚሄደውን ደግሞ በራሴ መኪና ይዤ ሂጄ እያደረኩ እዛ እየሰጠው መጣው ማለት ነው።
እንግዲህ በአሁኑ ጊዜ እየገጠማችሁ ካሉ ችግሮች መካከል ዋነኛው መሰል በጎ ተግባራትን የምትሰሩበት ቦታ ማጣታችሁ ነው ማለት ነው?
ቦታ ማጣት እንሰራበት ቦታ ጊዜ እንኳን ማለት አሁን በጣምነት ይቅርና አሁን ቢጃይ ሁሌ ሰፖርት ያደረገን ነበርና አሁን ምን አሉ የሐሳቡ ትልቅ ስለሆነ አረጋንም መርዳት የኛም አላማ ስለሆነ እናንተ ምን አጥ ቦታ ያዙ እኛ ቦታውን ራሳችን ገንብተን ኪችኑንም ራሳችን ሰርተን እስክትቋቋሙ ራሳችን አርገን ከዛ በኋላ ከኛ ጋር ያለው ነገር እንድጨርሱ እናረጋለን ተባለ። ያንን ደብዳቤ ይዘን ሄደን በቃ በከንቲባም ቢሮም በምንም ሄደን ነው እኛም ደግሞ መሰራው ስራ ከነሱ ጋር የሚከራረብን ስላልሆነ በዛም እነሱ ማድረግ የሚፈልጓቸው ነገሮች አሉ። እንደዛም እንዳይሆን የምንፈልጋቸው እኛ ነገሮች አሉ። ቀጥም ቢል ብለን ያው እስካሁን ሰላም ቆመናል።
እንግዲህ የከተማውን አስተዳደር የሚመለከታቸው ወገኖችን ጠይቀን ደግሞ ምላሻቸውን በእነሱ በኩል ያለውን እይታም ደግሞ ለማካተት እንሞክራለን። እዩ በአመታት ውስጥ ይሄንን ስራ ስትሰራ በርካታ ልብ ውስጥ የቀሩ ክስተቶችን የተመለከትክ ይመስለኛል። የተወሰኑት የማትረሳቸው ጉዳዮች ምን ነበሩ?
እዚህ አሁን ማለት አሁን አንደኛ እኛ ጋር አሁን እዚህ የምንረዳቸው ሰዎች ኦፊሻሊ በቃ እርዱን ብለው የወጡ ሰዎች ናቸው። እና አሁን በአሁን ሰዓት ደግሞ እዚህ አሁን አዲስ አበባ ላይ ችግሩ ምንድን ነው መሰለኝ ሲቪሎ ነው ኦፊሻሊ ወደ ልመና ያልወጡ ግን በጣም ተቸግሮ ያሉ ሰዎች አሉ። እና ድንገት እነሱ ጋር አሁን የበዓል ፕሮግራም አለ። በየበዓሉ በየቤቱ አስቤዛ እናደርጋለን። ናስቴድ በቃ እነሱ ልብስ ለብሰው ምናምን በሩን ዘግቶ ነው በበዓል የሚውሉት። አሁንም ትኩረት እንዲደረግ የምንፈልገው ምንድን ነው ኦፊሻሊ የወጡት ማንም ያደርጋል። እኛ ጋር ምሳ ባይበሉ ሌላ ቦታ ይበላሉ። እዛ ባይሉ ብዙ ቦታ አማራጮች አላቸው። እነዚህ ግን አሁን ተደብቆ እና ታፍኖ ያሉት በየቤታቸው ደግሞ ለእነሱ መድረስ አሁን በምን አይነት መንገድ እንድረስ ብለን አዳዲስ ፕሮጀክቶች እየሰራ ነው። ለምን እነሱም የመረዳት ቤኑ እንዳይሰማቸው ግን መረዳት ግን ስለማያስፈልጋቸው መኖር ስላለባቸው ነገርም ስለምታስፈልግ ብዙ አይነት ክስተቶች አሉ። ብዙ አይነት ችግሮችም አሉ። ማለት ማታም ናቸው ችግሮች ማለት ሰው የፈለገ ነገር ቢመጣ አንድ ቀን ወይም በቀን አንዴ ሳይመገብ ያድርባት ሀገር አይደለችም ነበር በፊት ነው። አሁን ግን ያ ችግሮች በጣም በየቤቱ እነሱ በቃ መስራት የሚችሉ ሊሆን ይችላሉ መሯሯጥ የሚችሉ እነዚህ አይነት ሰዎች አሉ። እና ይህንን ነው የተመለከትኩት። የምትታዘበውም ያ ነው ማለት ከነሱ ጋር ተጋፍቶ መብላት እያፈሩ ተደብቆ ሆኖ በስልክም እኔ ጋር ቢሮም ውስጥ እየገቡ እንደዚህ አይነት ችግሮች እኮ አሉብን ማታ ፊት ለፊት እንደዚህ ማድረግ ስለማንፈልግ ነው ተብለ በብቻቸው እነሱን ጋር መሆነጥለን አሁን 13 የሚሆኑ ሰዎች አሉ። በቃ ስታያቸው ኖርማን ከኛ እኩል ለብሶ ምናምን የሚመጡ ሰዎች ማለት እና እነሳውን ዳይሬክት ውጭ አይቀበሉም። ቀጥታ ቢሮ ገብተው ቢሮ ነው መጥቶላቸው እዛ ይዘው የሚሄድ ይጓቸው።
እዮብ አርጋው የኢትዮጵያ አባቶች ቀን የበጎ አድራጎት ድርጅት መስራች እንዲሁም ደግሞ በተለያዩ የሰብአዊነት እንቅስቃሴዎችም ትታወቃለህ። አብረን ስላመሸ በእጅጉ እናመሰግናለን። መልካም ነገሮች እንዲገጥሙ እንመኝልሃለን። በእጅጉ አመሰግናለሁ።
በጣም አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ በመቀጠል ወደ ባህር ከተማ እናቀናለን። ብዙም ባልተለመደ የሥራ ዘርፍ ማህበረሰቡን እያገለገለች ያለች አንድ ወጣት እናስተዋውቃችኋለን። የሕክምና ባለሙያ መቤት ጥጋቡ ትባላለች። ፋውስ የተሰኘ የቤት ለቤት የሕክምና አገልግሎት እየሰጠችም ትገኛለች። ከአስቴር ምስጋናው ጋር ያደረገችውን ቆይታ በመቀጠል እናቀርብላችኋለን።
እመቤት ጥጋቡ ትባላለች። በሙያዋ ነርስ ስትሆን በተለያዩ መንግስታዊና መንግስታዊ ባልሆኑ ተቋማት ከ13 ዓመት በላይ አገልግላለች።
የተማርኩት በቢኤስሲ ነርስ አርማ ዩኒቨርሲቲ ነው። ከተመረቅኩ በኋላ በመንግስት ተመድቤ ጂጂጋ የሚባል ሀገር ሶማሌ ክልል ሰርቻለሁ። ለሶስት ዓመት በኮሌጅና እንደዚሁም በሆስፒታል ላይ ሰርቻለሁ። ከዛ በኋላ ወደ ባህር ዳር መጥቼ የግል ኮሌጆች ላይ አስተምር ነበር። የግል ኮሌጆች ላይ አስተምር ያለው በባህር ዳር ዩኒቨርሲቲ በኒትሪሽን ተመርቂያለሁ።
እመቤት ዛሬ በባህር ዳር ከተማ ባልተለመደ የስራ ዘርፍ ተሰማርታለች። ያም ፋኖስ የተሰኘ የቤት ለቤት የሕክምና መስጫ አገልግሎት ነው። ይህ ሀሳብ የመነጨበትን እለት ስታስታውስ
ነርሶችን ሳስተምር የነርሲንግ ኬር ላይ ሆም ኬር የሚላለ መጽሐፉ ላይ እና ለልጆቹ ቃል ገብቼላቸው ነበረ። ይህንን እንትን እኛ ራሳችን ከፍተን እንሰራዋለን ብያቸው ነበር። የምር ግን ይሆናል ብዬ አላሰብኩም። ያንን ሳወራ አንኩሽስ ነው ብዙም አስቤበት አልነበረም። ግን ፋይናሊ ደግሞ አዲስ አበባ ሄጄ ለሆነ የሆነ ስራ ሄጄ አዲስ አበባ የሆም ኬር የሚላየው ልክ ያ ነገር መጣልኝ ማለት ነው።
እመቤት ዘንበኛ ብዙ ባልተገኘበት ቤት ለቤት የሕክምና አገልግሎት ከሶስት ዓመት በላይ ዘልቃለች። ሙያውን ስትጀምር ከንግድነቱ ይልቅ አገልግሎቱ ላይ ፍላጎቷ በመሆኑ ብዙ ውጣ ውረዶችን አሁንም እያየች እንደሆነ ትናገራለች።
ስለዚህ በሐኪም የታዘዘ ማንኛውንም መርፌ፣ ቁስል ማጠብና ማሸግ፣ የሽንት ቱቦ መቀየርና ማስገባት፣ በምግብ መርፌ ወይም ደግሞ በደም ስር የሚሰጡ ማንኛውም በሐኪም የታዘዙባቸው እነሱ የሚሆኑ ሐኪም ያዘዘውን በሐኪም ትእዛዝ አይተን እንሰራለን። ከዛ ባሻገር የደም ግፊት እንለካለን። ሂደን የደምን የስኳር መጠን እንለካለን። መጨረሻ ደግሞ ካልተሳካም የግንዛትም አገልግሎት እንሰጣለን። ሌላው ግን ለየት ያደረገው አሁን በአሁነኛው ደግሞ በሰዎች ጥያቄ የቤተሰብን ተክቶ ማሳመን ሌሊትም እናድራለን። ሌሊት በጣም እንቅልፍ ሳይዛቸው ያሉና ቀን ላይ ስራ መሄድ አይችሉም እነዛ ሰዎች። ስለዚህ አንዳንዶቹን ሌሊት እናድራለን። የምንነጋገርበት ደብተር አለ። በዛ ደብተር እየተጻጻፍን ይህ ተሰጥቷል፣ የሚተካው ሌላ ነርስ ደግሞ ይህን አድርጌያለሁ ይላል። በዛ እየተግባባን እንደውም አሁን ሌት ሎና ብዙ ሰው የወደደው ቤተሰብን ተክቶ ማስታመም በሆስፒታልም ነው። ሐኪሙ ከነርስ ጋር አንድ ሐኪም አንድ ነርስ እና አንድ ላብራቶሪ ሆኖ የሚሄድ ወደዛ ቤት። ከዛ የላብራቶሪ የሚያስፈልገው ከሆነ አሁን የፈጠርናቸው ትስስሮች አሉ። ለምሳሌ አትላስ ጋር ፈጥረናል። በሰው ኃይልም ማለት ነው የሚፈልጉትን ነገር በሽተኛው ወይም ደግሞ ቤት ሄደን ላብራቶሪ የሚያስፈልገው ከሆነ ሐኪም ያዛል። የላብ ባለሙያው ሳምፕል ይወስዳል። ነርሷ ደግሞ የደም ግፊት፣ የቫይታል ሳይን እንዳጠቃላይ ወይም ወሳኝ ምልክቶችን ትወስዳለች ማለት ነው።
እመቤት እንደምትለው ሰው በሰው ሰምተው የሚመጡ ተገልጋዮችም የሕክምና ስህተት ይፈጠር ይሆን ብለው ይሰጋሉ። ግን አገልግሎቱን እንዴት እንደሚሰጡ ታብራራለች።
እኛ ወደ ቤት ነው የምንሄደው። ወደ ቤት ስለምንሄድ ሌላ በሽተኛ የለም፣ ሌላ ታካሚ የለም። ሆስፒታል ላይ ብዙ ጊዜ ስህተት የሚፈጠረው ብዙ ታካሚ አለ። በብዙ ታካሚ ላይ አንድ ነርስ ወይ ሁለት ነርስ ነው የሚሆነው። ስለዚህ ነው ሰው ስለሆኑ ነርሶቹም እንግዲህ ብዙ ሲደክሙ የመቀያየር ነገር ምናምን ሊፈጠር ይችላል። እኛ ጋር ግን አንድ ሰው እኛ ነን ወደ እነሱ የምንሄደው። ስለዚህ እንዳልኩሽ መጀመሪያ የሚታዘዘውን ጽሑፍ አይተን መድኃኒት የሚገዛ ከሆነ ገዝተን አብረን ነው ወደ ቤት ስንሄድ ማለት ነው። ስለዚህ ሌላ ነገር
ቀን ምን ያህል ሰው ታያላችሁ?
አሁን ብዙ ሰው የለንም፣ ግን እስከ 10
የሙኔ አገልግሎት ፈላጊው የሚያስበው ክፍያው ነውና የክፍያው ነገርስ እንዴት ነው አልኳት።
ስለ ቢዝነስ አይደው አውቀ ነው አይደለም የገባ ነው። አሁን ለመርፌ የምናስከፍለው 80 ብር ነው።
ለአንድ ቀን ነው ወይስ?
አዎ ለአንድ መርፌ ከፍተኛው 80 ብር ዝቅተኛው 50 ብር ነው። ያ ማለት ምንድነው? በጣም ቅርብ ከቢሮአችን በጣም ቅርብ ከሆኑ 50 ብርና ሌላ ደግሞ ተጨማሪ ለምሳሌ የሽንት ቱቦ የሚያስቀይሩ ከሆነ እዛው ሄደን ሁለት ነገር መንሰራ ከሆነ እንቀንሳለን።
የህክምና አገልግሎት ተጠቃሚ የሆኑት አቶ ላቀው ጌታነህ ምስክርነታቸውን ስለቤት ለቤት አገልግሎት ሰጪ ወጣቶች ሲገልጹ
ግልጋሎት ቤትሽ ውስጥ የምታገኙ አሁን በዚህ ደረጃ ሐኪም ቤት እየነታከም በየብልኔ ቢያንስ 500 600 ብር ለትራንስፖርት ማውጣት ነው። ሞክሬዋለሁ። የመኪና መክፈል ነበረብኝ። አዚህ ሰም ታይም የሚያወጡኝ የሚያወርዱ ልጆች በሁለት በሁለት መቶ ብር ነበር የሚያወጡኝ የሚያወርዱኝ ቶታሊ ወደ 800 ብር ወጪ ነው ያወጣው። ይጀምራል ላንድ ቀን ማለት ነው። ስለዚህ ይሄ ከባድ ወጪ ነው። ያው እኔ ድጋፍ ስላለኝ ጀምር ነው እንደዚህ ማውጣት ይቻላል። ሌላው ደግሞ አይቻልም። የፋኑስ ድርጅት ግን ቤት ለቤት እነዚህን ችግሮች አቃሉ የሚሰራ ስለሆነ በባህር ዳር ውስጥ ተጠቃሚ ብዙ ይሆናል የሚል ግምት አለኝ።
እነዚህ ተስሮ 10 ቋሚና 10 ደግሞ ሲፈለጉ የሚጠሩ የህክምና ባለሙያዎች አሏት። ከነዚህ ውስጥ አንዱ
ላቀፈ ፋንታሁን ስለ ስራው ያለውን አመለካከት ሲገልጽ ለነርስ አንድ አስተማማኝ ስለነበረና በሱ ተርሰርቻለሁ ለአንድ አመት ያክል በኢንጆ ሰርቻለሁ ከዛም በኋላ ድግግሞ እቺን ከተማርኩ በኋላ ነው የኔ ስራ ደላገኘሁት ወደዚህ በባለሙያ ነበር የገባሁት ከዛ በኋላ ግን አንዳንድ ነገሮችን ካየሁ በኋላ እስከ ደምብሩ አባልነት ስለሚፈቅድ በዛ መሰረት አሁን ሙስ ወደ ደረጃ ላይ ያለ
አስቴርን ለቀደሙ ዘገባ እናመሰግናለን። ከኮቪድ-19 ወረርሽኝ መቀስቀስ በኋላ ለመጀመሪያ ጊዜ የእስልምና እምነት ተከታዮች ሰብሰብ ብለው የረመዳንን አፍጥር ስነ ስርዓት እየፈጸሙ ይገኛሉ። በዚህ በዋሽንግተን ዲሲ ስለነበረ አንድ ዝግጅት በቪኦኤ ዘጋቢዎች የተዘጋጀውን መሰናዶ ደረጀ ደስታ ያስደምጠናል።
በተወቅት ነው በዚህ አመት የኮቪድ-19 ወረርሽኝ ከተከሰተ ወዲህ ሙስሊሞቹ ለመጀመሪያ ጊዜ በሙሉ የጉባኤ ጸሎት ተገኝተው ፀሐይ ለመጥለቅ ዝቅ ስትል ጾሙን የሚያፈጥሩበት ወቅት ነው። እዚህ ሜሪላንድ ሲልቨር ስፕሪንግ በኢንዶኔዥያን ዳያስፖራ አባላት በተቋቋመ ማዕከል ወይም ኢማም ሴንተር በሶስት አት ጊዜ ውስጥ ለመጀመሪያ ጊዜ የተሰባሰቡ ሙስሊሞች ለጸሎት ለመጡ ሰዎች የሚያቀርቡት በቂ ምግብና መጠጥ መኖሩን ለማረጋገጥ ደፋ ቀና ያሉ ነው። በማዕከሉ የሚካሄደውን ኢፍጣር የሚያስተባብሩት ኢታ ሬመንድ እንዲህ ይላሉ።
አስቸጋሪው ነገር ስንት ሰዎች እንደምናገኝ መገመቱ ነው። በቀደሙት ሁለት አመታት በኮቪድ ወረርሽኝ የተነሳ ሊመጡ በሚችሉ ሰዎች ቁጥር ተገድበን ነበር። ዛሬ ለኢፍጣርና ለተራው ሶላት የቻልነውን ያክል ሰው ሊኖረን ይችላል። ይሄ በጣም አክቶኛል።
ከወረርሽኙ በፊት ከነበሩት አመታት በተለየ መልኩ በዚህ አመት የሚደረገው የታራዊ ሶላት በሮመዳን ወራት በሙሉ ይካሄዳል። ማዕከሉ የሚያስተናግደው አርብ፣ ቅዳሜና እሁድ በጋራ የሚደረጉትን የኢፍጣር ስነ ስርዓቶች ብቻ ነው። ዘወትር ምሽቱን የሚካሄደው ጸሎቱ ብቻ ነው። በቀደሙት አመታት በደረገጽ ብቻ ተወስነው በአንድነት ለሚያፈጥሩት የእምነቱ ተከታዮች ይህ በራሱ ትልቅ ለውጥ ነው። ነቢል ሲራኑቢ የኢማም ሴንተር አባል ናቸው።
Yeah, it's just exciting to see everyone to break our fast together.
ሁሉም ሰው ጾሙን አብሮ ሲፈታ ማየቱ እጅግ ያስደስታል።
እዝራ ተሁድ ሌላው የማዕረሉ አባል ናቸው።
Yeah, it's fun to be here because last year there was no Taraweeh because there was
አሁን እዚህ መሆን ያስደስታል። ምክንያቱም አምና ኮቪድ ስለነበር የተራዊህ ሶላት አልነበረም።
ምንም እንኳን ማዕከሉ ዋሽንግተን ዲሲ አካባቢ ለሚገኙ የኢንዶኔዥያ ሙስሊሞች የተቋቋመ ቢሆንም የሮመዳን ወቅት ስርዓቶች ለሁሉም ክፍት ናቸው። ይህ ለመጀመሪያ ጊዜ የኢንዶኔዥያን ምግብ የቀመሰችው ሶሪያዊ አሜሪካዊ ሳዊራንም ይጨምራል እንዲህ ትላለች።
እንደማቱ ከሆነ ከገበታው ብዙዎቹ ስጋ ያለባቸው የሩዝ ምግቦች ናቸው። የቤት ምግብ ይመስላሉ።
ሮመዳን የእስልምና ሃይማኖት አስተምህሮ የሚጠናበትና ሱባን የሚገባበት ወቅት ነው። ለነዚህ እንቅስቃሴዎች መስጊዱ የሚጠቀመው በኮቪድ ጊዜ ባዘጋጃቸው የደረገጽ አገልግሎቶች ነው። ኑሩ ፋጃር በማዕከሉ የሮመዳን አስተባባሪ ናቸው።
It's kind of a hybrid now.
አሁን ሁለቱም የተደባለቀበት ነው። በስራ ቀን በጎፍ ቃደኞች ማግኘት ችግር ነው። ምክንያቱም ይሰራሉና በርግጥ የሥራ ሰዓቱ ከፍጣር ሰዓቱ ጋር ተቀራራቢ ነው። ያ በመሆኑም በጎ ፈቃደኞች ሊሆኑ የሚችሉ ጥቂቶች ናቸው። ስለሆነም ይሄኛውን ዝግጅት በድረገጽ ማከናወናችንን ቀጥለናል።
ብዙዎቹ ኢንዶኔዥያን ሙስሊሞች የሚከተሉት የሰሜን አሜሪካ ፌክ ምክር ቤት የሚያወጣውን የጾም መርሃ ግብር ሲሆን ጾሙን ያያዙት እንደ አውሮፓ አቆጣጠር ሚያዝያ 2 ሲሆን ለአንድ ወር የሚዘልቀው የኢድ አልፈጥር በዓል እንደ አውሮፓ አቆጣጠር ግንቦት 1 2022 ሊሆን እንደሚችልም ተገልጿል።
ደረጀና መሰግናለን። በመቀጠል የመጨረሻው መሰናዷችን ይደመጣል። ኤደን ገረመው አጠራጥር ያሉ ከመዝናኛው ዘርፍ የተገኙ ዜናዎችን ታሰማናለች።
በዚህ ሳምንት ውስጥ በአዲስ አበባ የሚገኘው የጣሊያን የባህል ማዕከል አጼ ቴድሮስ የተሰኘ የሙዚቃ ድግስ እያዘጋጀ መሆኑን አስታውቋል። የሙዚቃ ትዕይንቱ በታዋቂዋ የሙዚቃ ጸሐፊና የእንቅስቃሴ ሰው ትውልደ ኢትዮጵያዊቷ ጋብሪኤላ ጋርማንዴ የሚዘጋጅ ሲሆን ኢትዮጵያውያንና ጣሊያናውያን የሙዚቃ ሰዎች የተቀላቀሉበት ታላቅ ድግስ እንደሚሆን ተነግሯል። በቀጣዩ ሳምንት ማክሰኞ ምሽት የሚዘጋጅ መሆኑንም በአዲስ አበባ የሚገኘው የጣሊያን የባህል ማዕከል የፌስቡክ ገጽ አስታውቋል። አስተኛው የለዛ ሽልማት ድድር ከሁለት አመታት በድጋሚ ተጀምሯል። የዝግጅቱ አስተባባሪዎችም ሰዎች ድምጽ እንዲሰጡ እያበረታቱ ይገኛሉ። የዘንድሮ የለዛ ውድድርም ሊጠናቀቅ የስድስት ቀናት እድሜ ይቀራል። በመርጥ የፊልም ዘርፍም ሊያት በአንድ ቀን የጨዋ ልጅ ወጣት በ97 እና ሌሎችም በአመቱ የተለቀቁ ፊልሞች ሲኖሩ በምርጥ ተዋናይና ተዋናይት፣ ምርጥ አልበም፣ ምርጥ ነጠላ ዘፈን፣ ምርጥ አዲስ ድምጻዊና ምርጥ የሙዚቃ ቪዲዮ እንዲሁም ደግሞ ተከታታይ የቴሌቪዥን ፊልም ተዋናይና ተዋናይት ዘርፎች ብዙ አርቲስቶች በመርጫው ላይ ተካተውበታል። ሀገር ዜናዎችን ሲሻገር ሰኞት ታዋቂው የፊልም አክተርና የኮሜዲ ባለሙያ ጊልበርት ጎትፍሪ በ67 ዓመቱ ማለፉን አሶሺየትድ ፕሬስ ዘግቧል። ጊልበርት ጎተርፊልድ በ67 ዓመቱ ህይወቱ ማለፉን አሶሺየትድ ፕሬስ ዘግቧል። ጊልበርት በዩናይትድ ስቴትስ ኒውዮርክ ከተማ ተወልዶ ያደገ ሲሆን በቤቨርሊ ሂልስ ካፕ ከኤዲ መርፊ ጋር ተጫውቷል። ተዋናዩ ዘ ሃውስ ኦፍ ጋድ፣ ኬቲ ሚትስ ኤሊያንስ፣ ዘ ትሩዝ አባውት ሳንታ ክላውስ እንዲሁም በኮስፒ ሾው ፊልሞች ላይ የተወነ ሲሆን እንዲሁም ሌሎች ችብሱ የቴሌቪዥንና የሲኒማ ፊልሞችን ሰርቷል። ሾውና ሌላው በዚህ ሳምንት የተከናወነው የኪነ ጥበብ ክስተት ደግሞ ላይፍ ኦፍ ፓይ የተሰኘውና እንደ አውሮፓ አቆጣጠር በ2012 ዓ.ም በተለቀቀው ፊልም ላይ በመመርኮዝ የተሰራው ካብሪ ሙዚቃዊ ትዕይንት በለንደን የምርጥ ውስጥ ስራ ዘርፍ ማሸነፉ ነው። በለንደን ሮያል አልበርት አዳራሽ በተካሄደው በዚህ ስነስርዓት ላይ ኤዲ ሬድሜኒ በካባሬ ላይ ላሳየው ትዕይንት የምርጥ ተዋናይ ሽልማትን ተሸልሟል።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምጽና ምስል ምህንድስናው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።